ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት ኢትዮጵያ በኤርትራና ጅቡቲ መካከል ሰላም ለማስፈን እንደምትሰራ አስታውቃለች።
በሌላ ዜና ደግሞ በኢትዮጵያ ሶማሌና ኦሮሚያ ክልል የተከሰቱ ግጭቶች ቢያንስ በአንድ ዓመት ጊዜ ውስጥ ለ700 ሰዎች ሕይወት መጥፋትና ለሌሎች የመብት ጥሰቶችና መፈናቀሎች ምክንያት መሆኑን የሰብአዊ መብት ድርጅቱ ሰመጉ አስታወቀ።
ወደ 1 ሚሊዮን የሚጠጉ ዜጎች ከአካባቢው ተፈናቅለዋል። በአስከፊ ሁኔታም አስገድዶ መድፈር ሁሉ የተገኘበት ነው። ይሄ ምርመራ ከፍተኛ መጠን ያለው ነው። ከ25 በላይ ሴቶች አስገድዶ መድፈር ተፈጽሞባቸዋል በሁለቱም ወገን። ይሄ እስከዛሬ ሰመጉ ካገኛቸው ምርመራዎች ሁሉ እጅግ ከፍተኛውና የከፋው ነው። ከዛም በላይ በጥይት የቆሰሉ፣ አካላዊ ድብደባ የተፈጸመባቸውም በመቶች የሚቆጠሩ ዜጎች አሉ። የደረሱበት የማይታወቁም።
በሌላኛው ዘገባችን በሊቢያ የሚገኘው ከ1500 የሚበልጡ ኢትዮጵያውያንና ኤርትራውያን ይዞታቸው የከፋና አንዳንድ ስደተኞችም ለባርነት መሸጥ ጀምረዋል የሚል ስጋት እንዳላቸው ተናገሩ።
በዱላ እየተጨፈጨፉ እየሞቱት 20 ሰዎች ከዛ ተወሰዋል። ከሳሬ ሲካም እንደዛ ሁለት ሞቶ የት እንደገቡ አይታወቅም።
ልክ እኛ በቃ አሁን እንደ ሰው አይደለም። በቃ ልክ እንደ እነሱም ያሁን እኛ እንደ እንስሳ ነው። ሲሰድቡን ራሱ እንኳን በእንስሳ ነው፣ እናንተ እንስሶች እያሉ ነው የሚሰሩ። እየደበደቡ እየሰደቡ
እየጮን 24 ሰዓት ስናለቅስ ነው የምናድረው። በቃ መጽናና እንኳን ተስፋ የለም። ብንመለስ በጣም ነው ደስ የሚለን።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት ሰኔ 16 ቀን 2010 ዓ.ም በአዲስ አበባ መስቀል አደባባይ በተዘጋጀ ሰልፍ ላይ ቦምብ በማፈንዳት ከተጠረጠሩ ግለሰቦች መካከል በአምስቱ ላይ ክስ ሊመሰረት መሆኑ ተገለጸ። አብዲሳ ቀነኔ፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ሕይወት ገዳና ባህሩ ቶላ በተባሉት ተጠርጣሪዎች ላይ መርማሪ ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ሕግ ማስረከባቸውም መንግስታዊ ዜና ማሰራጫ ፋና ዘግቧል። አቃቢ ሕግ ፍርድ ቤቱ ክሱን ለመመስረት የ15 ቀን ጊዜ እንዲሰጣቸው ያቀረቡትን ጥያቄ ተቀብሏል። የተጠርጣሪዎቹን የዋስ መብት ጥያቄ ውድቅ አድርጎ በማረፊያ ቤት እንዲቆዩ አዟል። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባው የድጋፍ ሰልፍ ላይ ንግግር አድርገው እንዳበቁ በደረሰው ፍንዳታ 2 ሰዎች ሲገደሉ ከ150 የሚበልጡ ሌሎች መቁሰላቸው አይዘነጋም።
የተባበሩት መንግስታት ድርጅት የየመን ልዩ ተወካይ የሀገሪቱ ተፋላሚ ወገኖች የሰላም ድርድር ለማድረግ በሚያስችል ማዕቀፍ በሚመለከት ጄኔቫ ላይ እንዲነጋገሩ ሊጋብዟቸው አቅደዋል። ማርቲን ግሪፊት ከመንግስታቱ ድርጅት የጸጥታ ምክር ቤት ጋር ባደረጉት ገለጻ የየመኑ ጦርነት ለማስቆም የሚያስችል የፖለቲካ መፍትሄ አለ ብለዋል። የዓለም ሀያላን ተዋጊዎቹ ወገኖች የሰላም ድርድር እንዲጀምሩ በአዲስ መልክ ግፊት እንዲያደርጉም ልዩ ልዑኩ ተማጽነዋል። እሳቸው ትላንት ገለጻውን ከመስጠታቸው በፊት ከጥቂት ሰዓታት ቀደም ብሎ በሳውዲ የሚመራው ጥምረት የየመኗ ሁዴይዳ ከተማ የአየር ድብደባ አካሂዶ ቢያንስ 28 ሰው ገድሎ 70 ሰዎችን አቁስሏል።
በስተ መጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ገቢ ንግድን አስመልክቶ የሚሰነዝረውን ዛቻ ተግባራዊ ካደረገ እኔም ከዩናይትድ ስቴትስ የሚመጣ 60 ቢሊዮን ዶላር የሚገመት ገቢ ንግድ ላይ ቀረጥ አስከፍላታለሁ ስትል ቻይና አስጠነቀቀች። ቻይና ማስጠንቀቂያውን የሰጠችው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አርብ ሲንጋፖር ውስጥ የቻይናን የመንግስት አማካሪና የውጭ ጉዳይ ሚኒስትር ዋንግ ዩን ካነጋገሩ ከጥቂት ጊዜ በኋላ መሆኑ ታውቋል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በኢትዮጵያ ኦሮሚያና ሶማሌ ክልል አጎራባች አካባቢዎች የተቀሰቀሱ ግጭቶች በአንድ ዓመት ጊዜ ውስጥ ከ700 በላይ ሰዎችን ሕይወት ማጥፋታቸውንና በሚሊዮን የሚቆጠሩን ማፈናቀሉን ሰመጉ የሰብአዊ መብት ጉባኤ ባወጣው ዘገባ በትናንትናው ዕለት አስታውቋል። መለስካቸው አመሃ የጋዜጣዊ መግለጫውን ተከታትሎ ተከታዩን ዘገባ አልኳል።
144ኛው የሰብአዊ መብቶች ጉባኤ ሰመጉ የቀድሞው ኢሰመጉ ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ልዩ መግለጫ ያተኮረው በኢትዮጵያ ሶማሌና በኦሮሚያ ክልል በተለያዩ ዞኖች በተፈጸሙ የሰብአዊ መብቶች ጥሰት ላይ ነው። በሁለቱ ክልሎች አዋሳኝ ስፍራዎች በተከሰከሱ ግጭቶች ያያሌ ሰዎች ሕይወት መጥፋቱ፣ ብዙዎቹ የአካል ጉዳት እንደደረሰባቸው፣ ቁጥሩ እጅግ ከፍ ያለ ሕዝብ ከኖረበት ቀየው እንደተፈናቀለ መንግስትን ጨምሮ የተለያዩ አካላት መረጃዎችን ሲያወጡ ነበሩ። የሰመጉ ጽፈት ቤት ተጠባባቂ ዲሬክተር አቶ ብንያም አባተ ዛሬ ለቪኦኤ እንደተናገሩት ከሆነ ይህ የከፋ ግጭት ከመከሰቱ ከአንድ ዓመት በፊት ሊከሰት የሚችለውን አስፈሪ ሁኔታ በመገምገም ጋዜጣዊ መግለጫ ሰጥቶ እንደነበረ ያስታውሳሉ። ግጭቱ ያስከተለውን ጉዳት ሙሉ ለሙሉ ማወቅ እንዳልቻለ በልዩ መግለጫ ያተተው ሰመጉ በውሱ የምርመራ ሂደት ደርሷል ያለውን ጥፋት በዝርዝር ከነ ማስረጃዎቹ አውጥቷል። አቶ ብንያም አባተ ይህን በተመለከተ ለቪኦኤ እንዲህ ብለዋል።
በእኛ የምርመራ ያገኘ ነው በአጠቃላይ ከ700 በላይ ዜጎች በተጠቀሰው ጊዜ ውስጥ ከታሳስ 2009 እስከ ታሳስ 2010 ባለው ጊዜ ውስጥ ብቻ ከ700 በላይ ዜጎች ሕይወታቸውን አጥተዋል። በእርግጥ ይሄ ቁጥር እንዳለን መረጃጃችን ላይ እንዳለን መረጃ ከዚህ የከፋ እንደሆነ ያመለክታሉ እጃችን ላይ ያሉ መረጃዎች። ነገር ግን ሰመጉ ከተለያዩ ምንጮች በበቂ መረጃ አሰባስቦ አደራጅቶ ያገኘው ይህንን ያህል ከ700 በላይ ዜጎች ሕይወታቸውን እንዳጡ የሚያመለክቱ ናቸው።
ሌሎች የሰብአዊ መብቶች ጥሰት በተመለከተም ዲሬክተሩ በዝርዝር አብራርተዋል።
ከዚህም በተጨማሪ በርካታ ዜጎች ወደ 1 ሚሊዮን የሚጠጉ ዜጎች ከአካባቢው ተፈናቅለዋል። በአስከፊ ሁኔታም አስገድዶ መድፈር ሁሉ የተገኘበት ነው። ይሄ ምርመራ ከፍተኛ መጠን ያለው ነው። ከ25 በላይ ሴቶች አስገድዶ መድፈር ተፈጽሞባቸዋል በሁለቱም ወገን። ይሄ እስከዛሬ ሰመጉ ካገኛቸው ምርመራዎች ሁሉ እጅግ ከፍተኛውና የከፋው ነው። ከዛም በላይ በጥይት የቆሰሉ፣ አካላዊ ድብደባ የተፈጸመባቸውም በመቶች የሚቆጠሩ ዜጎች አሉ። የደረሱበት የማይታወቁም ዜጎች አሉ።
በሁለቱ ክልሎች አዋሳኝ ስፍራዎች ግጭቶች ሲቀሰቀሱ የቆዩ እንደነበረ የታወቀ ነው። የቪኦኤ ዘጋቢዎችም በአንዳንድ ስፍራዎች የተከሰቱ ግጭቶችንና የደረሱ ጉዳቶችን በመመልከት የተለያዩ ዘገባዎችን አቅርበዋል። በተለይ ከአንድ ዓመት በፊት የተፈጠረው ግጭት ግን እጅግ ግዙፍና ሰፊ ጉዳትም ያስከተለ ለመሆኑ የሚያነጋግር አይደለም። ይሁንና ሰብአዊ መብቶች ጉባኤ የመብቶችን ጥሰት መርምሮ ይፋ በማድረግ ረገድ ዘግይቷል የሚል ወቀሳ ከየአቅጣጫው ይሰነዝራል። አቶ ቢንያምን ለምን ዘገያችሁ ብያቸው ነበረ።
ሪፖርቱን ማጠናቀር ከጀመርን ረዥም ጊዜ ነው የወሰደው። በታህሳስ ወር 2 ጊዜ ወደ አካባቢዎች ባለሙያዎቻችንን በመላክ የመስክ ምርመራዎችን ለማካሄድ ሞክረናል። ግን ከዛ ወዲህ ሪፖርቱን አጠናቅነን በጨረስንበት ጊዜም የአስቸኳይ ጊዜ አዋጅ ታውጆ ስለነበረ አስቸኳይ ጊዜ አዋጁም ከገደባቸው ተግባራት አንደኛው እንደዚህ አይነት መሰል ነገሮችን ማውጣት ስለነበረ ሪፖርቱን ለመልቀቅ አልቻልም። ይህ አንደኛው ምክንያት ነው። ከዛ በተጨማሪ ግን ሁሉንም ወገን በኩል ያካተተ ይሆን ዘንድ ለሁለቱም ክልል መንግስታት በክልሎቻቸው የደረሱትን የሰብአዊ መብት ጥሰቶች የሚመለከት መረጃዎች እንዲሰጡን ጥያቄዎችን አቅርበናል። በጥያቄው መሰረት የኢትዮ ሶማሌ ብሔራዊ ክልላዊ መንግስት የፖሊስ ኮሚሽን በክልሉ ደርሷል ያለውን የጥቃት መጠን የሚያሳይ ሰነድ ሰጥቶናል። በአንጻሩ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽህፈት ቤት 3 ጊዜ ያህል ደብዳቤዎችን ልከናል። ጥያቄዎችን መረጃ እንዲሰጡን በአካል ተመላልሰን ጠይቀናል። በስልክም ተከታትለናል። ኢቭን መጥተው ልዩ መግለጫው በሚወጣበት ቀንም ራሱ ከመልቀቃችን በፊት ጥያቄዎችን አድርገናል። ይሁን እንጂ ከኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽህፈት ቤት የጠየቅነው መረጃ ልናገኝ አልቻለም። ስለዚህ በቂ መረጃ አለማግኘታችን ሌላኛው ዋነኛ ምክንያት ነው።
ሰመጉ በዚህ ባለ 53 ገጽ ልዩ መግለጫ ማጠቃለያ ላይ ጉዳት ለደረሰባቸው ዜጎች ተገቢው ካሳ እንዲከፈላቸው ያሳስባል። ከህግ አግባብ ውጪ በዜጎች ሕይወትና አካል ላይ ጥቃትና ጉዳት የፈጸሙና ያስፈጸሙ የመንግስት አካላትም መንግስት ለህግ በማቅረብ ተጠያቂ እንዲያደርጋቸው ጥሪ አቅርቧል። የቀድሞው ኢሰመጉም ሆነ የዛሬው ሰመጉ ደጋግሞ እንደሚለው መንግስት ላለፉት አያሌ ዓመታት ይህንን ጥሪ ቢያንስ በቀጥታ ተቀብሎ ተግባራዊ ያደረገበት ጊዜ የለም። አሁንስ የተለየ ነገር ይጠበቃል? አቶ ቢናም አባተ።
በርግጥ አሁን በቅርቡ በአገሪቱ እየታየ ያለው በተለይ ከአዲሱ ጠቅላይ ሚኒስትር ወደ ስልጣን መምጣት በኋላ የተሻለ ለህዝብ ጥያቄዎች መልስ የመስጠት አዝማሚያዎች አሉ። ይህ ሪፖርት ትልቅ ነው። የደረሰው የሰብአዊ መብት ጥሰት እጅግ ጥልቅና ሰፊ ነው። ስለዚህ ሪፖርታችንም በጊዜው ምላሹን ያገኛል ብለን እናስባለን። እንደሚታወቀው የሰብአዊ መብቶችን የመጠበቅ የማስጠበቅ እና የማክበር ቀዳሚ ኃላፊነት የሚጣለው መንግስት ላይ ነው። ስለዚህ ይሄ ልዩ መግለጫውም የሰመጉ ልዩ መግለጫዎችም በቀዳሚነት እንዲደርሱ ታርጌት የሚያደርጉት የመንግስት አካላትን ነው፣ መንግስትን ነው። ስለዚህ መንግስት ይህንን መግለጫ ትኩረት ሰጥቶት እየደረሰ ያለውን የሰብአዊ መብት ጥሰት በራሱ መንገድም አጣርቶ መፍትሄ እንደሚሰጥ እንጠብቃለን።
በጣም አመሰግናለሁ አቶ ቢኒያም ስለተከብረው።
እኔም አመሰግናለሁ።
የጋቢና ጉዟችን ይቀጥላል። ማምሻውን ወደ ደረሰን ዜና ይሆናል የምናልፈው። ኢትዮጵያ በኤርትራና በጅቡቲ መካከል ሰላም ለማስፈን እንደምትሰራ አስታውቃለች። ዘጋቢያችን እስክንድር ፍሬው በአዲስ አበባ የመንግስቱን መግለጫ ተከታትሏል።
ከኤርትራ ጋር እየተፈጠረ ያለው ሰላም ትሩፋት ለሌሎችም ጎረቤት ሀገራት እንዲተርፍ የጠቅላይ ሚኒስትር ዶክተር አብይ አህመድ ፍላጎት ነው። ይህ በተለያዩ አጋጣሚዎች ተገልጿል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ሰላምና የመሰረቱት የግል ግንኙነት፣ ከጅቡቲው እስማኤል ጊሌ ጋር የዘለቀው መልካም ወዳጅነት ደግሞ ለሌላ የሰላም ስምምነት በር ሊከፍት የተዘጋጀ ይመስላል። በድንበር ይገባኛል ጥያቄ የሚወዛገቡት የጅቡቲና የኤርትራ መሪዎች አሁን ካለው ተጨባጭ ሁኔታ አንጻር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጥሩ የሚባል ግንኙነት አላቸው። እናም ኢትዮጵያ ይህንን ጥሩ ግንኙነት በመጠቀም በኤርትራና በጅቡቲ መካከል የሽምግልና ሚና ለመጫወት ዝግጁ መሆኗ ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ይህንኑ ነው ለአሜሪካ ድምፅ ያብራሩት።
እንግዲህ በኢትዮጵያ መንግስት በኩል ያለው አቋም ከኤርትራ ጋር ያለው ችግር መፈታት ከሁለቱ ሀገሮች ባለፈ ለአካባቢው ሀገሮችም ትልቅ ትርጉም አለው፣ ጠቀሜታው የጎላ ነው። ከኤርትራ ጋር የመቀራረብ ወዳጅነት የመመስረት በህዝቦች መካከል አዲስ የቤተሰብነት ግንኙነት የሚመሰረተው ማንንም ሀገር ለመነጠል የትኛውንም ሀገር ለመንቀፍ ወይም ጥግ ለማስያዝ የሚደረግ እርምጃ አይደለም። ከኢትዮጵያ ብሔራዊ ደህንነትም ጥቅም አንጻር አስፈላጊ ስለሆነ ጅቡቲ ደግሞ በጣም ወዳጅ ሀገር ናት። በጣም ጎረቤት ሀገር ናት። በጣም ወዳጅ ህዝብ ነው። ከኤርትራ ጋር ያለው ችግር እንዲፈታ ኢትዮጵያ በአፍሪካ ቀንድ እንዳለች ትልቅ ሀገር፣ ትልቅ ህዝብ ኃላፊነትም አለባት። በዚህ መንፈስ እንቅስቃሴ ታደርጋለች። በኢትዮጵያ በኩል የኤርትራና የጅቡቲ ችግር እንዲፈታ የሰላሙ ትሩፋት ለነሱም እንዲደርስ በመሪዎቻችን በኩል ጽኑ ፍላጎት አለን። በሁለቱ ሀገሮች መካከል የሸምጋይነት ሚና እንዲኖር ፍላጎት አለን።
ከዚህ አንጻር የተጀመሩ ተግባራዊ እንቅስቃሴዎች አሉ። የሸምጋይነት ሚና ለመጫወት ፍላጎት አለ ብለውኛል።
እንግዲህ በኢትዮጵያ መንግስት በኩል ይሄ ፍላጎት በመሪዎቻችን በኩል ተገልጿል። ዝርዝር ጉዳዮቹን አሁን አስተያየት መስጠት አልችልም።
ከኤርትራ ጋር እየተፈጠረ ያለው ሰላም ለኢትዮጵያ ተጨማሪ የወደብ አማራጭ የሚከፍትና አሰብን የመጠቀም እድል የሚያመቻች ነው። ኢትዮጵያ ለወጭና ለገቢ ንግዷ በዋነኛነት የጅቡቲን ወደብ ስትጠቀም መቆየቷም ይታወሳል። ቃል አቀባዩ አቶ መለስ እንደሚሉት ታዲያ ከኤርትራ ጋር እየተሻሻለ ያለው ግንኙነት ሊያስገኝ የሚችለው የወደብ አማራጭ በጅቡቲ በኩል የፈጠረው ቅሬታ የለም። የጅቡቲ ወደብም የኢትዮጵያ ዋነኛ የወደብ አማራጭ ሆኖ እንደሚቀጥል ነው ቃል አቀባዩ የተናገሩት።
ኢትዮጵያ በጣም ትልቅ ሀገር ነው። ትልቅ ሀገር ናት። ሰፊ መልክዓ ምድር አለ። የአሰብ ወደብ የሚቀርብባቸው ቦታዎች አሉ። የጅቡቲ ወደብ የሚቀርብባቸው አሉ። ይሄን አንድ ማስተካከል ያስፈልጋል። ሁለተኛ፣ ሀገሪቱ ውስጥ ካለው በጣም ሰፊ የኢኮኖሚ ግስጋሴና እድገት አንጻር ተጨማሪ ወደብ አማራጮችን እንፈልጋለን። የወደብ አማራጭ ሲፈልግ የላሙ ፕሮጀክት ሲጠናቀቅ የሞምባሳ ወደብን በዋነኛነት ለደቡብና ደቡብ ምስራቅ ኢትዮጵያ አካባቢዎች መጠቀም ያስፈልገናል። የፖርት ሱዳን በተመለከተ ለሰሜንና ሰሜን ምዕራብ አካባቢ እየተጠቀምን ነው። የጅቡቲ ወደብ ዋነኛ የወደብ አማራጫችን ሆኖ ይቀጥላል። ሰፊ ገንዘብ አፈሰንበታል።
አሰብን መጠቀም ቢጀመርም
ወደ 12 ቢሊዮን የሚያወጣ የመሰረተ ልማት ግንባታ ተካሂዷል። የባቡር፣ የመንገድ፣ ወደብ አማራጮችን የመፈለግ ጉዳይ የአሰብ ወደብ ሲመጣ ተጨማሪ ወደብ አማራጭ ሆናል። ይሄ ኢኮኖሚ ግስጋሴ በዚሁ ከቀጠለ ተጨማሪ ወደብ የማያስፈልገን ምንም ምክንያት የለምና በጅቡቲ በኩል ይሄ ይመረዳታል።
ስለዚህ የተገለጸ ቅሬታ የለም በይፋ ማለት ነው?
ቅሬታ የላቸው።
በኢትዮጵያና በኤርትራ መካከል እየተሻሻለ የመጣው ግንኙነት አሜሪካን ጨምሮ ከተለያዩ ሀገራት አዎንታዊ አስተያየት እያስከተለ መሆኑንም የውጭ ጉዳይ ሚኒስቴር ቃል አቀባይ ጠቅሰዋል። በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዋሽንግተን የተነጋገሩት የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ይህንኑ ማንጸባረቃቸውንም ጠቁመዋል።
ክቡር ጠቅላይ ሚኒስትሩ ዋሽንግተን በነበራቸው ቆይታ ከኢትዮጵያውያን ጋር ከመገናኘት በተጨማሪ ከአሜሪካ መንግስት አስተዳደር ምክትል ፕሬዚደንት ማይክ ፔንስ ጋር ተገናኝተው ከአንድ ሰዓት የበለጠ ፍሬያማ በወዳጅነት ላይ የተመሰረተ ውይይት አካሂዷል። የውይይቶቹ ትኩረቶች በኢትዮጵያና አሜሪካ መካከል ያለው የሁለትዮሽ ግንኙነት፣ በኢትዮጵያ ያለው ወቅታዊ ሁኔታ እንዲሁም በአፍሪካ ቀንድ ሰላምና መረጋጋት ላይ ያተኮረ ነው። ከኢትዮጵያና አሜሪካ ግንኙነት አንጻር ይሄ ከ100 ዓመት በላይ የዘለቀው ግንኙነት የበለጠ እንዲተናከር የአሜሪካ ፍላጎት መሆኑን በክቡር ጠቅላይ ሚኒስትሩ የኃላፊነት ጊዜም በእነሱ በኩል ይሄው ግንኙነት ወደ ላቀ ደረጃ እንዲደርስ ፍላጎት እንዳላቸው ገልጸዋል። በ120 ቀናት ውስጥ ኢትዮጵያ ውስጥ የተከናወኑ ዘርፈ ብዙ ስራዎች አሉ። በተለይም የማሻሻያ እርምጃዎች አሉ። የፖለቲካ ምህዳሩን ለማስፋት የተካሄዱ እንቅስቃሴዎች አሉ። በኢትዮጵያውያን ዘንድ የአንድነት፣ የቅርባይነት፣ የመተባበር ስራ እየተሰራ ነው። ጠቅላይ ሚኒስትሩ በአካባቢው ሀገሮችና በመላው ሀገሪቱ ጉብኝት በማድረግ የኢትዮጵያ መንግስትን አቋም፣ ፍላጎትና ራዕይ በሚገባ ለማስረዳት ችለዋል። ይሄ በአሜሪካ በኩል በጥሩ ጎኑ የሚታይ ሊበረታታ የሚገባው እርምጃ እንደሆነ ምክትል ፕሬዚደንት ማይክ ለክቡር ጠቅላይ ሚኒስትሩ ገልጸውላቸዋል። ሌላኛው እንግዲህ በአፍሪካ ቀንድ ውስጥ እና በአጠቃላይም በአፍሪካ ትልቅ የሰላም ስኬት ተደርጎ እየተጠቀሰ ያለው በኢትዮጵያና ኤርትራ መካከል ያለው መቀራረብ፣ ወዳጅነት እሱ ነው። በዚህ በኩል ክቡር ጠቅላይ ሚኒስትሩ ከባለ ሲመታቸው ቀን ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ላሳዩት ድፍረት የተሞላበት፣ ቅንነት የተሞላበት ቆራጥ ውሳኔ ሙገሳቸውን ገልጸውላቸዋል። በኢትዮጵያና ኤርትራ መካከል ያለው ሰላም ከሁለቱ ሀገሮች ባለፈ ለአፍሪካ ቀንድ ሰላም ትልቅ ትርጉም እንዳለው፣ አስተዋጽኦ እንዳለው፣ የሁለቱን ሀገሮች ስትራቴጂካዊ የጸጥታና ሰላም ደህንነት ጥቅም እንደሚያስከብር የገለጹበት ስብሰባ ነው የነበረው። በአጠቃላይ በክቡር ጠቅላይ ሚኒስትሩና ምክትል ፕሬዚደንት ማይክ ፔንስ መካከል የተካሄደው በጣም ፍሬያማ ወዳጅነት የተሞላበት የሁለቱ አገሮች የጋራ ጥቅም የተረጋገጠበት ነው ብሎ ማለት ይቻላል።
በአገር ውስጥና በውጭ ያለው ሲኖዶስ በሚል ለሁለት ተከፍላ የቆየችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድነት እንድትመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አስተዋጽኦ አድርገዋል። የማስታረቅ ጥረታቸውን ወደ ኤርትራም በማሸጋገር በዚያ ባለችው የኦርቶዶክስ ቤተ ክርስቲያን ውስጥ የተፈጠረው ልዩነት ለመፍታት እንደሚሰሩ መግለጻቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ምሽቱ የመጨረሻው ዘገባችን ይሆናል የምናልፈው። በሊቢያ የሚገኙ ከ1500 የሚበልጡ ኢትዮጵያውያንና ኤርትራውያን ይዞታቸው የከፋ መሆኑን ከምግብ ከውሃ እጥረት በተጨማሪ በበሽታ እየተሰቃዩ እንደሆነ በመግለጽ ላይ ይገኛሉ። አንዳንድ ስደተኞችም ለባርነት ለመሸጥ ጀምረዋል የሚል ስጋት እንዳላቸው ተናግረዋል። መስታወት አራጋው ስደተኞቹን አነጋግራ ተከታዩን ዘገባ አጠናቅራለች።
ስደተኞቹ በድብቅ ወደ መጠለያው ባስገቧት ስልክ እንደገለጹልን ከምግብ ማጣት ጀምሮ በመጠለያው ጥበት መተፋፈግ ምክንያት ለተላላፊ በሽታ ተጋልጠዋል። በሊቢያኑ የጥበቃ ሰራተኞች ከፍተኛ ድብደባም ይደርስባቸዋል። በርካቶቹ ኢትዮጵያውያንና ኤርትራውያን ስደተኞች በሊቢያ ከአንድ አመት ከመንፈቅ በላይ በህገወጥ ስደተኛ አዘዋዋሪዎች እጅና ከዚያም ሲተርፉ በዩኤንኤችሲአር የተለያዩ መጠለያዎች በስቃይ ኖረዋል። ሁሉም ስደተኞች ሜዲትራኒያንን አቋርጠው ወደ አውሮፓ ሀገራት የመድረስ ተስፋን ሰንቀዋል። ተስፋ በጣሉበት በዩኤንኤችሲአር የስደተኛ ጣቢያ ያለምንም መፍትሄ ቆይተናል፣ ለባርነት ላለመሸጣችንም ዋስትና የለንም ሲሉ ይናገራሉ። ደሳለኝ እንደ ሌሎቹ ስደተኞች አስከፊውን መንገድ አልፎ የሊቢያ የባህር በር አቅራቢያ ወደ ሆነችው ሴብራታ ቢደርስም በዩኤንኤችሲአር አማካኝነት አልፈዋለሁ ያለው መንገድ እንዳሰበው እንዳልሆነና ተስፋ እየቆረጠ እንደሆነ ይናገራል።
የሚያሳዝን ይገርምሽ የሚያሳዝን ወደዛ ዩኒሳር መምጣት ህይወትን ከፍለናል። ህይወት ስንት ችግርን አይተናል። ስንት ተጫና ጭንቀት አሳልፈናል። ግን ውጤቱ ያም የከፋ መጣ የከፋ የመጣ ነው። ምክንያቱም አሁንም ወዴት እንደምንሄድ ምን እንደምንሆን አናውቅም። በቃ የሚገርመው ዩኒሳሩ በሊቢያ ታዛብ ነው ወይስ የሰው እርዳታ ጠባቂ አይታወቅም፣ አላወቅንም። ምክንያቱም ለእኛ የሚያደርግልን ምንም ነገር አላየንም። አሁን በዱላ እየተጨፈጨፉ እየሞቱት 20 ሰዎች ከዛ ተወሰዋል። ከሳሪፊካም እንደዛ ሁለት ሞቶ የት እንደገቡ አይታወቅም። አሁን የእኛ ህይወት ወዴት እንደሆነ ምን እንደሚያጋጥመን በቃ ጭራሽ ተስፋ የለውም። አይ መሞታችን የማይቀር እየሆነ እየመጣ ነው።
ሸዊት አዲስ በመጠለያ ውስጥ ከፍተኛ ችግር እየደረሰብኝ ነው ይላል።
እየደበደበ ነው ያለን ሰው በሻርቅ አልመጣ የሚባል ቦታ ነው። በፖሊስ ስቴሽን ያለ ነው። ፖሊስ ስቴሽን ነው። እዛ ምንም ትን የለን። የራሱ ሞት ምናምን አያውቅም። በቃ በአንድ ወር ምናምን ይመጣል። ባለትዳረች አንድ ከመዘገ በቃ አለም ይላል። በዛ ምን ሞተ ስለኛ ነገር ስለኛ ጉዳይ ተከራክሮ አያውቅም። በቃ ያለው ነው። በጣም መጥፎ ሁኔታ ነው። በቃ የሚረዳ ሰው እየፈለግን ነው። በቃ እዚህ እየጨን 24 ሰዓት ስናለቅስ ነው የምናድረው። በቃ መጽናና እንኳን ተስፋ የለም። ባለፉ ምናምን ይህን መጥቶ ምናምን ተብለ ከአውሮፓ እንግዳዎች ምናምን ምንም ሳያዩም ምንም ሳይናገሩ ሄዱ። በቃ ምንም ለእኛ ብሎ ጉዳያቸውን ብሎ መጡ። ምንም ሳይናገሩ ሄዱን። በቃ እኛን በቃ ተስፋ ቆረጥን። በቃ
አሁን ምንድን ነው የምትፈልጉት?
እኛ በቃ የሚረዳ ሰው እንፈልጋለን። ከዚህ የሚያወጣ ከዚህ ችግር የሚያወጣ ሰው ነው የምንፈልገው።
አማኑኤል ኤርትራዊ ወጣት ነው። የተሻለ ኑሮ ፍለጋ መጀመሪያ ከኤርትራ ወደ ኢትዮጵያ፣ ሱዳን፣ ከዚያም አሁን ሊቢያ ይገኛል።
ከዛ የሆነ ቦታ ዩኒሳር መጣ ተባለ። መንገድ ላይ አስቁመውን ዩኒሳር መጣና በመኪና ጭነውን ወደ ሲካ የሚባል ቦታ ወሰዱን። ከዛ ትራብሎስ ውስጥ ገባን። እዛም አንድ ቀን ሳናድር ወደ ሌላ ጣሪቅ አልመዳር የሚባል ቦታ ወሰዱን። እኛ የነበርነው 350 ሰዎች አካባቢ ነን። እዛ የጠበቁን ደግሞ ከሰባት መቶ ሰዎች በላይ ነበሩ። ቤቱ ትልቅ ሆል ነው፣ እንደ መክዘን አይነት ነው። በጣም ትልቅ ሆል ነው እና እዛ ሰው ያለው ደግሞ አሁን ጠቅላላ 1500 ሰው ይኖራል እዛ ቤት። ቤቱ እንኳን ለመተኛት ለመቆም እንኳን ቦታ ያለው አይደለም። በጣም ጠባብ ቦታ ነው። በቃ ሰው በየተራ ነው የሚተኛው። ግማሹ ቀን ይተኛል፣ ሌሊት ቁጭ ብሎ ያድራል። አንድ ግማሹ ደግሞ ሌሊት እየተኛ ቀን ቁጭ ብሎ ይውላል። እንደዛ ነው የምንተኛው። ምግብ ያው ምንም ምግብ የሚባል ነገር የለም። ያለው ሽንት ቤት አራት ብቻ ነው። አራቱ ደግሞ ቀን በቀን ይሞላል። እዛው ሀገራችን እየረገጥን ነው ሽንት ቤት እንትን የምንገባው። አሁን አስረኛ ወራችን እየገባን ነው። አስረኛ ወራችን ገብተን 11ኛ ወራችን እየያዝን ነው። በዩኒሳር አላችሁ ከተባልን ጀምሮ ማለት ነው። ከደላሎች ከወጣን አጠቃላይ እዚህ ጋር ያለው ሰው ሊቢያ ውስጥ 2 ዓመት ወይም ደግሞ ከ2 ዓመት በላይ ነው ያደረገው። ከዛ ምክንያቱም የብር ችግር ያለበት መክፈል የማይችል ወይም ደግሞ በደላሎች ምክንያት ምናምን የቆየ ነው። አሁን ደግሞ በጣም አስከፊ እውነታና አስፈሪ እውነታ ያጋጠመን ነገር ቢሆን ትናንት በሲካ ላይ የነበረው በሲካ የነበሩ 200 ሰዎች የት እንደሄዱ አልታወቁም። በመኪና ጭኖ አስወጣቸውና የት እንደሄዱ አልታወቁም። ለሁለት ሳምንት ያክል አድራሻቸው አተን ነበር።
ማን ነው ጭኗቸው ወጣ?
ሊቢያዎች ናቸው። ሊቢያዎች ከዛ ከሲካ የሚባለው ቦታ እንደዚህ አይነት ነው። ይሄ ጠሪቅ አልመጣር ይባላል። አዎ ዩኒሳርን አለበት የተባለ ቦታ እና በመንግስት ቁጥጥር ያለው ቦታ ነው ተብሎ የሚታወቀው እና ከዛ 200 ሰዎች በመኪና ተጭነው ወጡ ተብሎ ነበር። እነዛ ሰዎች አሁን እኛ የሰማ ነው ተሰብሳሪዎች ከደላሎች ጋር ተስማምተው ሊሸወጣቸው ነው ተብሎ ብዙ ወሬ እየተስፋፋ ነው። ደውለን ነበር ወደዛ። ከዛ የነገሩን ሰዎች ደግሞ ከነዛ 200 ሰዎች አዎ እንደዛ ተብለዋል። አንድ የሆነ ሊቢያ መጥቶ እኔ ገዝቻቸዋለሁ እና ከአሁን በኋላ ከኔ ጋር ነው ስምምነታችሁ፣ ከኔ ጋር ነው ጨዋታችሁ ብሎ ነግሮን ወጣ ብሎ በጣም የተጨነቁ ነው። ይህን ሰምተን እያለ ትናንት ማታ ከዚህ ቤት 20 ሰዎችን በመኪና ተጭነው ወጡ፣ እየተደበደቡ ማለት ነው።
ኢትዮጵያውያን፣ ኤርትራውያን?
ኢትዮጵያ? አዎ፣ ኢትዮጵያውያንና ኤርትራውያን ናቸው።
እሺ።
እዚህ ቤት ኢትዮጵያውና ኤርትራው አንድ ነው የሚኖረው፣ በአንድ ቤት ነው የሚኖረው። ግማሽ ኢትዮጵያ ግማሽ ኤርትራው ስለሆነ እዚህ ቤት ያለው የወጣው ሰው በድምር 20 ነው። እሳቸው እየመረጡ እየመረጡ ተነስ እያሉ በዱላ እየደበደቡ ነው የወሰዷቸው። ወደት እንደወሰዷቸው አናውቅም። ስልክ የለንም፣ የእነሱም ስልክ የለም። አሁን ደግሞ በጣም ባስፈሪ ሆነናል ያሉ ምግብ የሚባል ነገር ከልክለውናል። ምግብ አንበላም። በቃ በቀን አንዴ ነው ማኮረኒ የሚሰጡን። ማኮረኒም ብታዩ ለአራት ሰው በጣም ትንሽ ነው፣ ሁለት ማንኪያ ነው። አንድ ሰው ሁለት ማንኪያ ከበላ በቃ ይውላል ያዝራም ማለት ነው። በዚህ ሁነት እንደዚህ አይነት ሁኔታ ነው ያለ ነው። ልክ እኛ በቃ አሁን እንደ ሰው አይደለም፣ በቃ ልክ እንደ እነሱም ያሁን እኛን እንደ እንስሳ ነው ሲሰድቡን። ራሱ እንኳን በእንስሳ ነው እናንተ እንስሶች እያሉ ነው የሚሰዱ፣ እየደበደቡ እየሰደቡ። የሆን ነገር በዩኒሳር ቢበጀትልን ልብስ ብንሰጠን ብንሰጥ ጫማ ብንሰጥ የሆነ ሻምፖ ነገር ብንሰጥ እነሱ ከውጭ ነው አስቀርተው ይሸጡታል፣ እኛ ምንም አናገኝም። እና እዚህ ጋር ደግሞ አንድ ትልቅ ነገር አለው። ቲቪ የሚባል በሽታ አለ። ቲቪ አሁን እስካሁን ድረስ 21 ሰዎች ምናምን የሚያክሉ በቲቪ ምቷል። አሁን ደግሞ ከዚህ ቤት እየተወሰዱ ቲቪ ተይዛቸዋል እየተባሉ በሌላ ክላስ አዘጋጀው ሌላው ቤትን ሌላ ቤት ውስጥ አስቀምጣቸዋል። ሰው እያለቀ ነው፣ እየሞተ ነው በቲቪ ምክንያት እየተባለ በተቅማጥ በብዙ በሽታ በተስፋ መቁረጥ።
ሀየሎም የ15 ዓመት ልጅ ነው። በችግር ምክንያት ነው ከኢትዮጵያ የተሰደድኩት ይላል። ለአመት ከስድስት ወር በላይ በበረሃ ኖሯል። እዚህ መጠለያ ከመጣ 6 ወር እንደሆነው ይናገራል።
በጣም ችግር አለ። ስለዚህ ከተስፋ ምናምን የለን። በቃ ከተመለስ ለሀገራችን በቃ ብንመለስ በጣም ነው ደስ የሚለን። በቃ
ማን ነው የሚደበድባችሁ?
ፖሊሶች ናቸው አሉ። አንዳንድ ፖሊሶች ከኃላፊ በታችም አሉ ሰዎች። ፖሊሶች በቃ ዝም ብሎ ምንም ስልጣን የሌላቸው በቃ ከታች ነው የሚሰሩ አሉ። በቃ እነሱ ነው የሚደበድቡን። በቃ በጣም ችግር አለ። በቃ የሚደበድ
90% ለሚሆኑት ሜዲትራኒያንን ለሚያቋርጡ የአፍሪካ ስደተኞች ሊቢያ መነሻ ሀገር ናት። ተመዝግበው የሚታወቁት 43,113 ስደተኞችና ጥገኝነት ጠያቂዎች እንዳሉ ዩኤንኤችሲአር በድርጅቱ ድረገጽ አስቀምጧል። እነዚህን ስደተኞች ከችግር ማውጣት ብቻ ሳይሆን ሕይወታቸውን በማዳን ስራ ላይ አትኩሮ እንደሰራ ድርጅቱ ጨምሮ አስታውቋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻቸውን አድርሱን።
ስናስተናግዳቸው ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማግዘነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ከታላቁ ሲድራክ ጋር በመሆን ነው የምንሰናበታችሁ። መልካም ምሽት በዚህ በቴዲ አፍሮ ሙዚቃ
ሱነን ራዶኒ ሰገለ አሜሪካት